ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤነስልኝ እንደምን አመሻችሁ ወንድሞቻችን። ዛሬ ሐሙስ ሰኔ 22 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ሪሰርቾች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ሰኔ 22 ቀን 1304 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
የፖለቲካ እስረኛ አይኖርም። ሁሉም ተፈቷል። ሁሉም ድርጅቶች ህጋዊነታቸው ተከብሮ ተደባልቀውና ማንም አለ ፍርድ ቤት ትዕዛዝ አይታሰርም። ግብረስ ይላክተማል። ሹመት በብሔር ማንነት መሰረት መሆኑ አብቅቷል። በእኔ አገዛዝ ጊዜ አንድም ሰው አለ ፍርድ ከተገደለ ስልጣን ለቃለው ወዘተ 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 ወይም ያይት ምስክር ድንብት እንዲሉ ቀጣፊውና ኪሳራው ዲያቆን እንደዋሸለት ኢትዮጵያን ወደደ ነው ካልተገኘ ከስልጣን ወርዳለሁ ያለው ሁሉ ተራቅጥፈት ነው።
በርበሬ አይሆንጣን ነገር አይሆን ስልጣን በሚል ርዕስ የቀረበ የዕለቱ የፍኖተ ዲሞክራሲ ሀተታ ነው። ከዜናው በመከተል ይቀርባል። ከዚያም ዘረኝነት ውስጠ ወይራው ዘረኝነት ነው በሚል ርዕስ ከዚህ ቀደም ያገዛዙን ዘረኛ ፖሊሲዎች ለማጋለጥ አቅርበነው የነበረውን ጽሑፍ እናሰማለን። በመጨረሻም ማን ያውራ የነበረ ለኢህአፓ በተከታታይ ከወጡት ጽሑፎች አንዱን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
ፋኖች የምርኮኛ ልውውጥ ለማድረግ ቢስማሙም አገዛዙ አልታመንም ብሏል። አባይ ሸለቆ አካባቢ ያሉ ፋኖች የምርኮኛ ልውውጥ ለማድረግ ቢስማሙም አገዛዙ አልታመንም። የአማራ ህዝባዊ ኃይል የአባይ ሸለቆ ዘቦች ከመደበኛ ፖሊስ ከመከላከያ ሰራዊት ሲወጋቸው የሄዱ ታጣቂዎችን ማርከዋል። ደማረኩትን ሲለቁ በጎጃም የታሰሩ ፋኖች በሙሉ እንዲለቀቁ አገዛዙ ጋር ተስማምተው ነበር። ነገር ግን አገዛዙ ቃሩን በልቶ የታሰሩ ፋኖችን አለቅም፣ የተማረኩ መከላከያና ፖሊሶችን በኃይል አስለቅቃለሁ ብሎ ተጨማሪ ኃይል ወደ ጎጃም እያስገባ ይገኛል። ይህ የምርኮኛና የእስረኛ ልውውጡን ዓለም አቀፋዊ የሻራ አካሄድ በአገዛዙ እየተፈጸመ እንደሆነ የአባይ ሸለቆ ዘብ ፋኖ ጥሪ አቅርቧል። አገዛዙ ለሞራልና ለህግ የማይገዛ በመሆኑ ሁሉን ነገር በጦርነት ለመጨረስ ደፋ ቀና እያለ ስለሆነ እኛም ከሱ ሰባት ጥፍ በሚበልጥ ደረጃ ተዘጋጅተናል ብለዋል። በእብናት ወረዳ ህዝባዊ ቁጣ ተቀሰቀሰ። ህዝብ አንድ ሲሆን ፋሽስቱ አገዛዝ ይርጋል። በአዲን ከላይ ላይ ተቆረጠ። የአማራ ህዝብ ነጻ ይሆናል። በአብይ አገዛዝ ከሰራዊቱ መንገድ እየመሩ ከህዝብ የወጣውን ፋኖ ሲያስደበድቡ የነበሩት በደቡብ ጎንደርና እብናት ወረዳ ትላንት የተመቱ ሁለት ፖሊሶችና አንድ ሚሊሻ ዘርፍ ኃላፊ እናሰለው ደሴን የበሉ ናቸው። በእብናት አናስቀብርም በማለት የህዝብ ተቃውሞም ውጥረት አስነስተዋል። ለእነብለን በሚታየው ፋኖ ላይ ያዘመቱ ከኛ ወገን አይደሉም ሲሉ እብናቶች ቁጣቸውን ገልጸዋል። እብናቶች ፋኖች ላይ ጦርነት የከፈተው ያሰማዎች ጦር እንዳመጣጡ ተስተናግዷል። በመስተንግዶም የሚሊሻ ጽፈኝ ታራሲ ሻምበር ሲሳይን ጨምሮ ሁለት ፖሊሶች ወደማይመለሱበት ተሸኝተዋል። ከታች ተዘረዘሩት ካድሮችም እየሰሩት ያለው አማራን የማዋረድ ስራ ካላቆሙ እርምጃ እንደሚወሰድባቸው ከወዲሁ ፋኖች አስጠንቅቀዋል። አንደኛ አገኘው ካሳ አስቻለውን ያስገደለ አሁንም ወንድሞች የዘመተ፣ ሁለተኛ ጌታቸው ደጉ የበናስ ከተማ ከንቲባ አስቻለው ሲገደል መንገድ መርቶ ያስገደለ እንደሞተ፣ ሶስት ካዝና ጥይት የተኮሰና ተርካታ ገንዘብ ያካበተ፣ ሶስተኛ ጌትነት ነው የበናስ ወረዳዋና አስተዳዳሪ አስቻለው ሲገደል መንገድ መርቶ ያስገደለ እንደሞተ፣ ሶስት ካዝና ጥይት የተኮሰና በርካታ ገንዘብ ያካበተ፣ አራተኛ ቻላቸው መሳፍንት በአድን ጽፈት ታላፊ ገጠር መንገድን የዘረፈ፣ አምስተኛ መሰሻ አስተራር ጽፈት ታላፊ ወጣቶችን ያሰረና ያሳሰረ፣ ስድስተኛ ንጉስ ታመነ ያሁኑን ማዘጃ ጣቢያ የሚመራና የቀድሞ ወረዳ ፖሊስ አዛዥ እያለ ብዙ ወጣቶችን የገደለና ያስገደለ። ከላይ የተዘረዘሩ አሳማዎች ወረዳውን እየመሩ ያሉ በግድያ እጃቸው በደም የተጨማለቁ ናቸው። ስለሆነም ከዚህ ድርጊታቸው የማይቆጠቡ ከሆነ የማያዳግም እርምጃ ይወሰዳል በማለት ፋኖቹ መልእክታቸውን አስተላልፈዋል። ከውጫሌ የተላለፈ መልእክት፣ በድኑ በአድን ማጽዳት በሁሉም አካባቢ መቀጣጠል አለበት። ሰሞኑን ባምባሰለ ውጫሌ በጣም የሚገርም ሁኔታ ቤት ለቤት በአደባባይ የራሱን ብልጽግና ብር ላይ ሳይቀር ፋኖ ለአንዳንድ ሆዳም ተላላኪዎችና ካድሬ ማስጠንቀቂያ መልእክት ጽፎ ለጥፎለትም ነበር። ታዲያንን ለመቀበል እነዚህ ሆዳም ካድሬዎች አምባሰልና በቅርበት የሚንቀሳቀሰውን ምስራቅ አማራ ፋኖ ለማስመታት ውጫሌን የመከላከያ ማዘዣ ጣቢያ እንዲገባበት ፈቅደዋል። ይህን ያደረጉበት ምክንያት በኦነግ ብልጽግና መራሽ ሰራዊት ሚስቶቻችንን፣ እህቶቻችንንና እናቶቻችንን እንዲሁም ልጆቻችንን ለማስደፈር ነው። ወጣቶችን ለማሸማቀቅና ለማስደፈር ወራደር ካድሬዎችን፣ ሚሊሻዎችንና ፖሊሶችን ሳይቀር ይህንን አጸያፊ ነገር በመስራት ሆዳቸውን ለመሙላት ነው። በመጨረሻ ኦነግ መራሹ ጦር ውጫሌ ገብቶ ጉዳት ከማድረሱ በፊት እንዲያስቆሙትም ጥሪ ተላልፏል። ይህንን ስራ የሚሰሩ ወራደር ካድሬዎች በስም ለይቶ በማውጣት ይህ ነገር ቢከሰት ቀድሞ እነዚህን ተላላኪዎች መደምሰስና ከነዘር ማንዘራቸው አስተማሪ በሆነ እርምጃ መውሰድ ያስፈልጋል። ሰለሞን መንገሻ የወረዳው አስተዳዳሪ፣ ዘላለም የወረዳው ትምህርት ጽሕፈት ኃላፊ፣ ሰይድ የብልጽግና ኃላፊ፣ ሳጅን ሽመልስም የፖሊስ አዛዦች ይገኙበታል። ስለሆነም ከድርጊታቸው እንዲቆጠቡ፣ ይህ ሳይሆን ቀርቶ ግን የኦነግ መከላከያ ውጫሌ ሰፍሮ ለሚያደርሰው ማንኛውም ጉዳት በራሳቸውና በቤተሰቦቻቸው ላይ እንደሚወራረድ ተገልጿል። ኃላፊነቱንም ሙሉ በሙሉ እንደሚወስዱና ይህንን አድርገው ከተገኙ ህዝባዊ ፍርድ እንደሚጠብቃቸው መልእክት ተላልፏል። በሸበል በረንታ ዛምብራ ቀበሌ የአማራ ህዝባዊ ኃይል ፋኖ አለ በሚልና አባይን ተሻግሮ ያለውን የደራ ፋኖን ለመክበብ በባንዳ ካድሬዎች መንገድ መሪነት በደጀን ጉባያ በኩል ወራሪ የኦነግ ሰራዊት እየገሰገሰ ነው። የሸበል የጁ ባይሌ ቀበሌ በኩል የወረደው ሚሊሻ ሽምቅ የወረደ ነው። በእቅዱ መሰረት በሁለት አቅጣጫ ከበባ ለማድረግ አስቧል። የሸበል በረንታ ጉባያና ደጀን ህዝብ የበረሃውን መውረጃና መውጫ ዝጋ፣ ብቻና ተጨማሪ ኃይል እንዳይገባ መንገድ ዝጋ፣ አባይን ተሻግሮ ያለው የደራ ቦነያ ቱቲ ነበልባል ፋኖች ለሚደረግላቸው ጥሪ እንዲዘጋጁ ታስቧል። ጉብያ የጁባይሌ መርገጭ፣ አራጤ የዶሃ ለምጨን አጋም ቦረቦር ከአማራ ህዝባዊ ኃይል ፋኖ ጋር በመቆም ትከሻ ላይ ተጣብቆ ሊያስበላ የተዘጋጀውን ቅልብ ካድሬ ነቀለጣል። ከአማራ ህዝባዊ ኮሚቴ የተሰጠ መግለጫ፣ የአማራ ህዝባዊ ኮሚቴ የተደረገብንን አንረሳም በሚል መሪ ቃል ሰሞኑን የትምህርትና የስራ ማቆም አድማ በመላው አማራ መጥራቱ የሚታወስ ነው። በዚህ የትምህርትና የስራ ማቆም አድማ ጥሞና በኦሮሞማ ፋሽስት አገዛዝ በግፍ ለተረሸኑ ሙስሊም እህት ወንድሞቻችንና የኦርቶዶክስ መነኮሳት መናንያን፣ ቀሳውስትና አማኞች በህሊና ጸሎት ታስበው እንዲውሉና 12 የሚደርሱ አንኳር ጉዳዮችን ዓላማ ያደረገ መሆኑን በተለያየ ማህበራዊ ሚዲያ ገልጸው ነበር። በዚህም በጎጃም ማንኩሳ፣ አዲስ ቅዳምና ጅጋ ወዘተ፣ ጎንደር ከተማና አካባቢው፣ ገደብዬ ሻሁራና ሌሎች በወሎና ሸዋ ምንጃር፣ አረርቲና አካባቢው በተወሰኑ ቦታዎች የአማራ ህዝባዊ ኮሚቴ የጠራው አድማ በከፍተኛ አፈናና ወከባ ውስጥም መደረግ ተችሏል። በዚህም ምክንያት በደብረ ታቦር ከተማ አካባቢው ከተጠራው አድማ ጋር ተያይዞ በርካታ ወጣቶችም ታስረዋል። ከፍተኛ ወከባና እንግልት እንደደረሰባቸው ማረጋገጥ ተችሏል። ነገር ግን አንዳንድ ያገዛዙ ተላላኪ ባንዳዎች ያማራን ትግልና እኛ ካልመራ ነው እኛ ካላወቅ ነው እኛ ካላወቃ ነው ይጋገርም ባዮች እንደሚቀልጽ ሳይሆን አድሞ የተጠራው ትግሉን ህዝባዊ ለማድረግ የትጥቅ ትግሉን ለመደገፍና ህዝባዊ እንቢተኝነቱን ለማሳየት ነው። የመጣውን ወራሪ የኦሮሞ ማስራዊት በህዝባችን ህልውና አደጋ የደቀነ በመሆኑ ትግላችንን ህዝባዊ አድርገን ለማስወጣት የሚደረግ በአራት ማዕዘን እየተዋደቀ ለሚገኝ አማራ ፋኖ የአማራ ህዝባዊ ኃይል ደጀን ለመሆን በአማራ ህዝባዊ ኮሚቴ አስተባባሪነት የተጠራ አድማ ነው። ትግል ዘርፈ ብዙ ሲሆን ሁሉም ማድረግ የሚችለው የትግል አበርክቶ እንዲያደርግ መንገዶችን እየከፈተ ነበር። ወጣቶች፣ አዛውንት፣ ሴት ወንድ፣ ነጋዴ፣ መምህራን፣ የመንግስት ሰራተኛ ከሊቅ እስከ ደቂቅ መሳተፍ እንዲችል መስራት ይገባል። የገጠመን ፈተና እንደ ህዝብ ነው ማሸነፍ የሚቻለውም ትግላችንን ህዝባዊ በማድረግ ነው። የአማራ ህዝባዊ ኮሚቴ እየሰራ ያለው እንደ ሀገር እንደ ህዝብ አንድ ሆነን መንቀሳቀስ እንድንችል አንድ አይነት ሐሳብ ወጥ የሆነና በተመሳሳይ ቀንና ሰዓት በአንድነት እንደ ህዝብ የምንነሳበት የትግል ስልት እንዲኖረን እየሰራ ነው። ይህም ለቀጣዩ ምዕራፍ እንድንዘጋጅ ሊያደርግ የሚችል አሰራር ለመዘርጋት የተናበበ የተቀናጀና በአንድነት እንደ ህዝብ መነሳት እንድንችል የታሰበ ጭምር መሆኑን ለመግለጽ እንወዳለንም ብለዋል። ይሁን እንጂ ለአማራ ህዝብ እውነተኛ ተቆርቋሪ ነኝ በማለት ነገር ግን ለወደፊቱ ለወሳኝ ምዕራፍ የትግል እንቅስቃሴ ትልቅ እንቅፋት ማን ሊሆን እንደሚችል በትክክል መሬት ላይ ባገኘነው ሀቅ ተረድተናል። ከብልጽግና ጥሬ የሚሰፈርላቸው የሰፈር ወጣቶች፣ መንደርተኞች፣ የድራፍት ቤት ጀብደኞችን እያየንበት እንዲሁም የአማራን ህዝብ ክደው የብልጽግና እውነተኛ ካድሮችን የሆኑ በተለያየ ቦታ በአንዳንድ ዩኒቨርሲቲ አመራሮች ጭምር በትክክል የለየንበት የትግል አቅጣጫ ሆኖ አግኝተነዋል። የአማራ ህዝባዊ ኮሚቴ የሚሰራው መላ አማራ ህዝብ ነፃነቱንና ህልውናውን እንዲያረጋግጥ ነው። በመጨረሻም በሁሉም ቦታ የአማራን መከራ ለማራዘም የሚሰሩ የውስጥም የውጭም ባንዳዎች በዝርዝር ተለይተው የተያዙ በመሆናቸው ወሳኙ ሁሉን አቀፍ የአማራ ህዝባዊ እንቢተኝነት ከመጀመሩ በፊት በእነዚህ ባንዳዎች ላይ ተገቢውን እርምጃ የሚወሰድ በመሆኑ መላው ህዝባችን ለዚህ የተቀደሰ ሀሳብ ተባባሪ እንዲሆን እንዲሁም በአራቱም የአማራ አጽመ ርስቶች ጎጃም፣ ሸዋ፣ ወሎና ጎንደር ተጠናክሮ የቀጠለው የአማራ ህዝብ ትግል በተናበበ ሁኔታ እንዲቀጥል ጥሪያችንን እናስተላልፋለን በማለት ህዝባዊ ኮሚቴዎቹ መልእክታቸውን ቋጭተዋል። ዜናው በዚህ አበቃ።
የሐሙስ ሰኔ 22 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ በርበሬ አይሆን ጣን ነገር አይሆን ስልጣን ከጠፊው ኮሎኔል ከእድሜው ቁጥር በላይ መዋሸቱን መቀደዱን አንድ ሁለት ሶስት ብለው ቆጥረው ዘርዝረውበታል። የኢህአፓ ጠላቶችም ድርጅቱን ለማስጠላት የተጠቀሙት በሐሰትና ውሸት ላይ ተመስርተው ነው። ኢትዮጵያን ሊጎዳ ይዞ ነበር ያሏቸው አቋሞች ሁሉ የሐሰት ናቸው። ውሸት አይናውጣ። ከኢትዮጵያ ጥቅም የተጻረረ አንዲትም አቋም ድርጅቱ አልያዘም። መፈክሮቹ ሁሉ ዘመን አሻጋሪና እንኳን ትላንት ዛሬም ወቅታዊነት የተላበሱ ናቸው። ድርጅቱ ሽግግር ያለው እኩልነት፣ ዴሞክራሲ፣ የሰርቶ አደሩ ህዝብና የሴቶች መብት ወዘተ ይከበር ያለውን ፈላጭ ቆራጮችና የስልጣን ጥመኞች ባደናቀፉት ኖሮ አገራችን ዛሬ የደረሰባት መከራና ስቃይ እውን ባልሆነ ነበር። ለዘረኞችና ጠባቦችም ባልተጋለጥን ነበር። የበሻሻው ቀጣፊ ሲተረተር ውሸታም ብለን ገና ከጠዋቱ አጋልጠነዋል። የፖለቲካ እስረኛ አይኖርም። ሁሉም ተፈተዋል። ሁሉም ድርጅቶች ህጋዊነታቸው ተከብሮ ተደባልቀውና ማንም አለ ፍርድ ቤት ትዕዛዝ አይታሰርም። ግብረስ ይላክተማል። ሹመት በብሔር ማንነት መሰረት መሆኑ አብቅቷል። በእኔ አገዛዝ ጊዜ አንድም ሰው አለ ፍርድ ከተገደለ ስልጣን እለቃለሁ ወዘተ 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 ወይም ያይት መስከር ድንብት እንዲሉ ቀጣፊውና ኪሳራው ዲያቆን እንደዋሸለት ኢትዮጵያን ወዳድ ሆኖ ካልተገኘ ከስልጣን ወርዳለሁ ያለው ሁሉ ተራቅጥፈት ነው። አንድ ሳይሆን ብዙ ሺህ ዜጎችን ዘር ቆጥሮ ፈጅቷል። ስልጣኑን አጠበቀ እንጂ አልወረደም። ወያኔ ህዝባዊ ትግል እንዳይከሰትበት ሲል የኢህአፓን ትግል ጥፋትን መከራ ስህተት አድርጎ ለፍፏል። ትግል መስዋዕትነትን አይጠይቅ ይመስል ወጣቱን ትግል ማግዶ አስፈጀ ሲልም ከሷል። ነፍሰ ገዳዩን ደርግ ሳይሆን ሰለባውን ድርጅት ወንጅሏል። ደርግ ዝራዦችም ዝንብ እንኳ አልገደልንም ሲሉ ተደመጡ እንጂ አንዳቸውም አጥፍተን ነበር ሲሉ አልሰማንም። ታዲያ ዛሬ አወቅን ባይ ቀፎ ዶክተሮችና መሐይም ምሁሮች የደርግን እና ወያኔን ቅጥፈት በጅምላ ውጠው ድርጅቱ ላይ ሲያቀረሹ ማዳመጥ ማንበብ ፍዳችን ምጸታችን ሆኖ አለ። ረሃብ አመጣ፣ ሶማሌን ደገፈ፣ ሻቢያን አስገነጠለ፣ ባንዳን ሳይሆን የተቹት የተቃወሙትን ሁሉ ገደለ፣ ለአረቦች ቅጥረኛ ሆኖ ተሰለፈ፣ ለአሜሪካ የስለላ ድርጅት ሰራ፣ ወዘተ ወዘተ ያልተባለው የለም። ፋሽስቶቹ ከመንግስቱ እስከ ዓለሙ አበበ፣ ብርሃኑ ባየህ፣ ፍቅረ ስላሴ ወግደረስ፣ ወዲ ገብረአብ፣ ዳኛቸው አሰፋ፣ በረከት ስምኦን፣ ብንያም ሰለሞን፣ ተስፋዬ ርስቴ፣ ወዲ ገብረአብ፣ ስንቱ ስንቱ ቅጥፈቱን ለፍፎ ራሱን አዋርዷል። ለምን ይዋሻል ብለን ወንጀለኞቹን ልንገስጽ ብንሞክርም ምሁር በሉን ባዮች በጊዜው ያልነበሩትም ጭምር የገለማውን ውሸት ማጮሁን መርጠው እንድንታዘባቸው ውሸታሞች፣ ባንዳዎች ብለን እንድናወግሳቸው ገፋፍተውናል። ከመቶ ውሸት አንድ እውነት ይሻላል ብንልም አልሰማን አሉ። ከዳሞትራ ይበልጥ መክፋቱን መርጠው ቀጠሉ። ደርግም ወያኔም ሻቢያም ገንጣዎችም አረቦችም ሲያይም ድርጅታችን ላይ የሰሩትን የፈጸሙትን ሻጠር በሆድ ይፍጀው የያዝነው ሲቀር በየጊዜው በዝርዝር አጋልጠናል። ሁሉም በጸረ ኢህአፓ ዘመቻ እንደተባበሩ፣ በኢፒዲኤ ወረራ በቋራ ሊፈጽሙብን እንደሞከሩ፣ ለወያኔ ትጥቅና ስንቅ እንዳቀበሉ ታሪኩን የሚያውቁ ያውቃሉ። የማያውቁ ግን በግልቡ ቢለፍፉ ማንንም አያታልሉም። ከሳሽ ቅቤ ጠባሽ እንላቸዋለን። ከሀቅ የተጣሉ ጉዶች፣ ሁሉም በድርጅቱ ላይ የዘመቱት ሁሉም ጸረ ኢትዮጵያ ስለነበሩና ድርጅቱ ለሀገራችን መቆሙን መታገሉን ስለጠሉም ብቻ ነው። ዚያድ ባሬን ቢደግፍ፣ ለአሜሪካ ቢጎነበስ፣ ለአረቦች ቢያድርና ዝርያችን አረብ ነው ብሎ ቢለማመን ችሎታም ስለነበረው ለስልጣን የሚደርሰው እሱ በሆነ ነበር። ክሳቸውም ለአምባሉ አለበት ኩበት ለቀማ አይነት ነው። ከንቱ ልፋት። ከሰማ የነበረ ካለቀሰ የቀበረ ካልናቸውም አመታት አልፈዋል። ምንም እንኳ ጆሮአቸውን አንጠፈውበት ቢተኙበትም ቻይና ለኢህአፓ ሳይሆን ለደርግ ነው መሳሪያ ያቀበለችው። አገርን ለሶማሊ ወረራ ያጋለጠ ድንብርብሩ ጸረ ህዝቡ ደርግንጂ ይሃፓል ነበርም ለአረብም ለሲአይኤም የገበሩ እነወያኔ ኦነግና ሻቢያንጂ ይሃፓል ነበርም ድርጅቱ ብዙ ቢሰራም በተአምር ዝናብ አስቆሞ አግዶ ህዝብን ለረሃብ አላጋለጠም ወደፊትም አሁንም እየተስተዋለ ጃል እንላለን ሌላ ምክር የለንም ሁሉም የፖለቲካ እስረኞች ይፈቱ ዘረኞችን ከስልጣን ለማስወገድ በህብረት እንታገል
ዘመን ህዝብን ጭፍጨፋቸውን ምን አመጣው ብንል መልስ የላቸውም
ዘረኝነት ከዲሞክራሲ ላይ ተጣረቀ የተጣላ ነው። ከንጭጩ የሽሞቹ አገዛዝ ዘረኛ አጥፊ መሆኑን ስንናገር የለም ሙሴ ነው። ስሬተናም ጭናቸው የጫርቱ ሰኞችን የኢትዮጵያዊነት ሰኛ ናቸው በሚል ተወናበዱና ያወናበዱ ጥቂቶች አልነበሩም። ለዳጉስታን ጀራ ፍርፋሪ ማሰፍሰፈው ራሳቸውን አዋርደው ጫማ ስመው የገቡትን ማየቱ ብቻ ይበቃል። ያጠፉት ጥፋትና አገርና ህዝብ ላይ ለፈጸሙት ደባ ዛሬ በለሆሳስ ተፋስተን አሳፋትናችሁ ቢሉም ተቀባይነት ሊያገኙ አይችሉም። ቅኔን ቀኝለት ለሹሙ የኖቤል የሰላም ሽልማት እናሰጠው ሲሉ የከረሙትና እንደለመደበት አዛውንት ፕሮፌሰር የፖለቲካ ጅዋጅው የተጫወቱት በቀላሉ የሚማሩ ባይሆኑም ሹሙን በይፋ ደግፈው ሲንጦልጦሉ እንደነበረው ሁሉ ህዝብን በይፋ ይቅርታ ሊጠይቁም ይገባቸዋል። የታሪክ ግዴታቸውን ተወጥተው ባለፉ ጀግኖች ላይ ዘረኛ ምላሳቸውን ቢያንጣጡም ከውቅጥ ፍየልነት አልፉም። ነውረኛ መሆናቸውን ከሚለፍፉት መረዳት ተስኗቸዋል። ከጊዜ ወደ ጊዜ የባለብንጫዎቹና የዘረኝነት ዛር ለረጅም ጊዜ ሰፍሮባቸው የሚያስጓራቸው ሆኖ ሊታረሙ የሚችሉ አይደሉም። የኬኛ ኬኛ ዛር በትግል ጠበል ብቻ ነው የሚለቃቸው ማለትም ይቻላል። የዚህ ሁሉ አጋርና ዋና አራማጁ ኦህዴድ ብለው በዘረኝነት ወያኔ ለዓመታት ያገለገሉት ሹሞች ናቸው። ዛሬ በሹሞቹና በጽንፈኞቹ መካከል የቻይና ግንብ ሊገነቡ የተነሱት ሁሉ የዘረኞቹ አጋር ዋሾች ናቸው። ኦህዴድ የሚባለውን ተለጣፊ ቡድን በወያኔ ስር ሆነው ሲመሩ እንደታዘብነው ከወያኔ ጋር አገር ማጥፋት፣ ጸረ አማራነት፣ ጸረ ኢትዮጵያነትን ይጋራሉ። ወደ ስልጣን ያመጣቻቸው አሜሪካም የህዝብን አመጽ ለማፈንና ኢትዮጵያን ገዝቶ ሊቀጥል ነውና ነበርና ቡችላውን ሲያሰፍርብንና ቀጥረኞቹን ሲያስጮህ ግልጽ የሆነው ሀቅ ሹሞቹ ለስርየት ሳይሆን ለዘረኝነት መቀጠል ተመርጠው መሰየማቸው ነው። ገና ከጠዋቱ ጽንፈኞቹን በክብር እንግዳነት አምጥተው ህዝብ ላይ እንዳበደ ውሻ ሲለቁ ይዘታቸው ምን እንደሆነ ግልጽ ሆኗል። ያስማራው አምባገነን ጋሄዶ ሲቅለሰለስና አገር ሲያዋርድ ቆይቶ የሰላም ስምምነት ያለው በባዕዳኑ ትዕዛዝ ለሻዕቢያ መተንፈሻ ለመስጠት መሆኑን ያላወቁ ሰላም መጣ ብለው ፈነደቁ። ከተባለው ሰላም ኢትዮጵያ ምን ተጠቀመች? በአሜሪካ ትዕዛዝ ኡጋንዳና ሩዋንዳ መሪዎች ለሹሙ የፖለቲካ ድጋፍ ገና ምንም ሳይሰራ መስጠታቸው የሚታወስ ነው። ሹሙ ኢትዮጵያን ለሽያጭ ስላቀረበም ኢሚሬት ተብያዋም ገንዘብ እንድትረዳ ተደርጋለች። ወልቃይት ጠገዴን ወያኔ የወረረውን መሬቶች ጉዳይ አላነሳም እንዳለ፣ ሱዳን የወረረውን መሬት መጠየቅ ቀፎት የወያኔን ህግ አራዊት ብቻ ለቆ ለስልጣን ከመደረሱ የውሸትን ክብረ ወሰን ሊጨብጥ ተፍጨርጭሮ ባለበትና ክቡር ሰንደቅ ዓላማችንን እያራከሰ መሪያችን ብለው ጽንፈኞቹ ቢያቅፉትና መንጋ ቢሆኑለት የሚያስገርም አይደለም። ለኢትዮጵያ ቆመናል ብለው ሲቀባጥሩ የነበሩት ባቦ ሸማኔ ፍጥነት በጫማው ስር ሲወድቁ ማየቱ ግን አስጸያፊ መሆኑ አልቀረም። ወጣም ወረደም ያሰፈኑት አገዛዝ የወያኔ ቅጣይ ዘረኛ የመንጋ አገዛዝ ነው። ይህን በሚገባ ተረድቶ መገኘት ሲገባ አሁንም በሹሙ አምናለው ልቡ ንጹህ ነው የሚሉ ጉዶችን ማሳረፍ ማሳፈር ይገባል። መጃጃል ነው ይህ አቋም ወይም ማዘናጊያ ነው። ጠላቶቻችንን አምረን እንዳንታገል። ብዙሃኑ የኦሮሞ ህዝብ ጠባብ ብሔረተኛ ዘረኛ አይደለም። ብዙሃኑ ከኦነጎኖቹ ጋር ሆኖ ለኢትዮጵያ ደሙን አፍሷል። ቄሮ አይደለም ወንጀል አደግ። ህዝብ ለህዝብ በታሪክ እንደታየው ሁሉ ሰምሮ ጠላቱ ላይ ሲነሳ የድል ባለቤት እንደሚሆን ቀደምም በቅርቡም በወያኔም ላይ ታይቷል። ወያኔ ወደ ቀድሞ የበላይነቱ ሊመለስ የሚፍጨረጨረው በሹሞቹ ተመክቶ ነው። የጥበት አይነታና ማፈሪያ መከሰቻ የሆኑት ጠባቦች መቀሌ ድረስ ሄደው የሚሰግዱለትና በተለይ በአማራውና በኢትዮጵያ ላይ የጥፋት ሴራ የሚጎነጉኑት አለምክንያት አይደለም። ህዝብን ያሞኙበት ጊዜ ከሞላ ጎደል አልፏል። ቅጥረኞቻቸውም ተጋልጠው ባክነዋል። ውርደታቸውን ተቀብሎ መፈርጠት ሲገባቸው ረሃብ በጨረሰው ህዝብ መካከል የረሃብ አድማ ልናደርግ ነው ሲሉ ተደምጠው መሳለቂያ ሆነዋል። የፖለቲካ አጃቢዎቻቸውም ከነ ክህደቱና የሻቢያ ቡችሎች የቀድሞና የዘንድሮ ባንዳዎች መሆናቸው ሊካድ አይችልም። ሲደመር የኢትዮጵያን ጥፋት የሚፈልግ አገዛዝ ዘረኛ መንጋ ነው ሰፍኖ ያለው። ሀቁ ይህ ነው። ምንኛ በመንሊክ ላይ ቢዘምቱና ታሪክ ቢያጨራመቱ ሊደብቁት የማይችሉት ጥረታቸው ውሽልሽል መሆኑም ግልጽ ነው። ጥቂት ጽንፈኞችን ከሰፊው ህዝብ ለይቶ ማየት ተገቢ ነው ያልነው እንዳለ ሆኖ የአገር ሽማግሌዎች ጽንፈኞቹን በይፋ አውግዘው ለኢትዮጵያ እንዲታደጉ ጥሪ እናደርጋለን። የሰራዊት አባላትን በታጠቁ ያገዛዙ ዘረኛ ነፍሰ ገዳዮች ታሪክ ሲቆሽሽ በዝምታ ማየት የለባቸው። የህዝብ አንድነት እንዲጎመራ ባለን አቅም ሁሉ መረባረብ ደግሞ ቀናው አማራጫችን ሊሆን ይገባል። ቻይናውያን ሰላም ስትፈልግ ለጦርነት ተዘጋጅ ይላሉ። ወንጀለኛ መሆናቸውን ዘረኛ መንጋ መሆናቸውን ደማፍሰው አገር አስለቀሰው ካረጋገጡልን በኋላ ከነሱ መፍትሄ ይገኛል ብሎ ማንጋጠጥ የሚወገዝ ነው። አገራት ፍጅልነት ዘረኞች የህዝብና ያገር የሰንደቅ ዓላማና ያኩሪ ታሪክ ጣላቶች መሆናቸውን መቼም መዘንጋት መርሳት አይገባም። በጣሊያን ጊዜ አርበኛውን ያሳደዱ በጅማ ገድለው ከፋሽስቶቹ ሊራ ሲቀበሉ የነበሩትን አብረሳለም። ጣሊያን ሲወጣ እንግሊዝ ቀኝ ይግዛን ብለው ለማና የገቡትንም ሆነ የኦነግ መሪው ኢብሳ ጉተማ ጣሊያንን ቀኝ ቢገዛን ይሻለን ብሎ የጻፈውን የውርደት መጽሐፍ የምንረሳ ልንሆን አይገባም። ዘረኝነት ቀጣይ ክህደት ነው። መጨረሻውም ወደ ሂትለርና ሙሶሎኒ ጓዳ ገብቶ መተረማመስ ይሆናል። በአውሮፓም በአሜሪካም በእስያና አፍሪካ እንዲሁም በአረብ ሀገሮች ዘረኝነት እያደረሰ ያለውን ጉዳት ማጤን በቂ ነው። በሌላ አነጋገር ሹሞቹ በኢትዮጵያ ላይ የመጡ መርገሞች ናቸው። በያዙት እንዲቀጥሉ ከፈቀደላቸው እንደ ባሪያ ቀጥቅጠው ሊገዙንና ኢትዮጵያንም እንጦርጦስ ሊያወርዱ የመጡ ናቸው። በመሆኑም ህዝብ ተባብሮና በሁለገብ ትግል ያስወግዳቸው አገራዊ ግዴታ መጥቶበታል። ይህን ግዳጅ በኩራትና በጽናት እንቀበል። በዚህም ትግል ኢህአፓ ከህዝብ ጎን ቆሟል ይቆማል። ለተባበረ ጸረ ዘረኛ ትግል እንነሳ። ሰላም ለማግኘት ለጦርነት እንዘጋጅ።
ይዘን ማን ይቀድማል? በማንም አልፈርድም እንደሻው ቢያደርገኝ ዛሬ የኔ እንዳይሆን ጊዜ ነው ያገደኝ ጊዜ ቢያፋቅርም ጊዜ ቢያናክስም ጊዜ ለጊዜ እንጂ ለፍቅር አልከስም ያቺ አቢሲኒያ የጥበባው ድማ ባለም ስልጣኔ የበረረሽ ቀድማ ዛሬ ብትታይም ከኋላቸው ሆና የሁሉም ዳኛቸው ያው ጊዜ ነውና ወንድሜ ቢሰደድ እህቴ ብትበርም አገሬ እውነት ናት አጉር አትቀይርም ጊዜ ቢያሳምምም ጊዜ አይታከምም ስለዚህ ጊዜ ጋር ልወዳደርና መጨረሻም ቢሆን ልውጣ እንደገና
ለምንስ ይዋሻል? እስከመቼስ ይዋሻል? ቁጥር 6 ጥንት በተማሪው እንቅስቃሴ መጀመሪያ ሰሞን ማን ነው ኢትዮጵያዊ ብሎ ገጥሞ የነበረው ሰው ዛሬ ጊዜ ያለፈና የለየለት ጠባብ ሆኖ ከታሪክ ትቢያ ወድቋል። ጥያቄው ግን ዛሬም ወቅታዊና አንገብጋቢ ነው። ኢትዮጵያዊ ማን ነው? ጀግና ማን ነው? ሀገር ወዳድ ማን ነው? ለመሆኑ ሀገር ስንልስ ምን ማለታችን ነው? በዚህ ሁሉ መስክስ ዋሾውን ከሐቀኛው እንዴት እንለያለን? ከባድ ጥያቄዎች ናቸው ምላሽን የሚጠይቁ። ሀገር ምንድናት ብለው በድሮ ዘመን አዋቂዎች እየጠየቁ ሊያስተምሩም ሞክረው ነበር። ስለ ሀገር ሁሉም ዜጋ በቂ ግንዛቤ ነበረው ማለትም አይቻል። አንዳንድ አዋቂዎች ብሔር የሚለውን ቃል ወጣት ተራማጆች ወይም ኢህአፓ ፈጠረው ብለው በክስ መልክ ሊያቀርቡ ሲሞክሩ ብንታዘብም ሀገርን በትውልድ ቦታው ገላጭ ብዙ ዜጋ ነበር ማለትም ሀገርህ ሲሉት ጎንደር፣ ጎጃም፣ ሸዋ ከፋ ሐረርጌ ወዘተ ባዩ ብዙ ነበር። አሳታሚው ተስፋ ገብረስላሴ ራሳቸውን ዘብሔረ ቡልጋ ይሉ እንደነበርም እናስታውሳለን። የህዝብ እርስ በርስ ግንኙነት የዳበረ ስላልነበረ አንዱ ጫፍ ስለሌላው የነበረው ዕውቀት የጫጫ ነበርና ሁሉን አቀፍ ብሔራዊ ስሜት ሊያድግ የቻለው ቀስ በቀስ ነው። ይህ ቢባልም ግን ጣሊያን አገራችንን ሲወር ህዝቡ በአብዛኛው ሀገሬ ብሎ ተሰልፎ ታግሏል። ከየአካባቢውም ብዙ ጀግና አርበኞች ታግለው ተሰውተዋል። ሀገር ስንል ኢትዮጵያ ስንል ለኢህአፓ ይህ ግልጽና የማይለዋወጥ ትርጉም አለው። በመጀመሪያ ኢትዮጵያ ስንል የኢትዮጵያን ህዝብ ሁሉ ምርቶች እና ወርቆች የሚለውን አጓጉል ገለጻ አሽቀንጥሮ ጥሎ ማለት ነው ያቀፈ ነው። ሀገር ህዝብ ነው። እንዲሁ በደፈናው መሬት ወንዝ ተራራ ሸለቆ አይደለም። ስለዚህም ኢትዮጵያ ስንል የኢትዮጵያ ህዝብን ያቀፈች ያካተተች ለዚህም ቤት ሀገር የሆነች ምድርን ማለታችን ነው። ለዚህም ነው የጥቂቶች ኢትዮጵያ የብዙሃኑ አይደለችምና የሁላችንም መሆን አለባት ሲል ኢህአፓ ሲታገል የባጀው። ዛሬም ቢሆን የወያኔና ዘራፊዎች ኢትዮጵያ የህዝብ ኢትዮጵያ አይደለችም። ለነገሩ እነሱ ኢትዮጵያ ሲሉ በለበጣና ለማልወናበድ እንጂ አደይ አደይ ከሚሉት ክልል የወጣ ስሜትም ፍቅርም የላቸውም። ወያኔ አገር ወዳድ ሳይሆን ክልሉን አፍቃሪ ጠባብ ብሔረተኛ ቡድን ነው። ዘረኛ፣ ጎጠኛ፣ ጠባብ ሁሉም መሰል ስያሜ ይገልጣቸዋል። ኢትዮጵያዊ ግን የሚለው ይጠናወታቸዋል። ሊለብሱት ሲሞክሩ ግን ጥልጌት ይሆንባቸዋል። ማ ቢወልድማ ይሆንባቸዋል። የኢህአፓ አባላት ከሀገር በፊት ድርጅትን ያስቀድማሉ። ኢያፓ ኢትዮጵያዊነትን አላራመደም ብለው ሊከሱና ሊዋሹ የሚጥሩ ጥቂቶች አይደሉም። ይህ ግን አንድም ውሸት ሌላም የግንዛቤ ጉድለት ነው። ኢያፓ ባለስልጣን ድርጅታቸውን ማፍቀራቸው የሚጠበቅና መሆንም ያለበት ነው። ድርጅታቸውን የሚወዱትም ድርጅቱ ለኢትዮጵያና ለሕዝቧ ጥቅም በመቆሙ ብቻ ነው። መስመር ከለወጠና ለባዕድ ቀጥረኝነትን ከጀመረ ወይም ለጥቅማ ጥቅም ሲል ለሀገር ጠላት ከተንበረከከ አባላት ድርጅቱን መውደድ ይቅርና ዞር ብለውም አያዩትም። ለዚህም ነው በየጊዜው ከውስጥ የሚበቅሉ ሙጃዎችና አንጃዎችን መንቅለው የሚያወጧቸው። ለኢህአፓ ኢትዮጵያ ማለት በቅድሚያ ሕዝቧ ማለት ነው። ሕዝብ ሲልም ጥቂቶች ምርጦችን ከበርን ወይ ተማርን ባይ ዘብናኖችን ሳይሆን ሰፊውን ሰርቶ አደር ሕዝብ፣ አፈርገፊውን፣ ላቡን አፍሳሹን፣ ጥሮ ግሮ ኑሮን ሊገፋ የሚሞክረውን ማለት ነው። ያባ ሀገሬ የሚላት ለሁሉም ዜጎቿ መመኪያና መጠለያ መኩሪያ የምትሆነውን ማለቱ ነው። ትግል ሲጀምርም የሕዝብ እኩልነት ይከበር ያለው አገር ልትገነባ የምትችለው በዴሞክራሲና በእኩልነት እንጂ በጭቆናና በትምክህት ወይም በጠባብ ከፋፋይ ብሔረተኛነት አይደለም ብሎ በማመኑ ነው። ለዚህም ነው የሕዝብን መብትና እኩልነት የተጻረሩ ገዢዎች ሁሉ በመሠረቱ አሉትም አላሉትም ሀገርን የጎዱና እየጎዱም ያሉ ናቸው ብሎ በማመን አምሮ የታገላቸውና እየታገለም ያለው። አንዱን ዝቅተኛ ሌላውን ደግሞ ገዢ ብሎ በሕዝብ ደረጃ ልዩነትን ያሰፈነ አገዛዝ አንድነትን ሊያጠናክር ከቶም አይችልም፣ የክፍፍልን መሠረት ያኖራል እንጂ። ለብሔረሰብ ቆመናል በሚልም የመብትን ፍትሐዊ ትግል ለክፍፍልና ግጭት ለግንጠላና መለያየት የሚያውሉትንም ኢህአፓ ሲታገላቸው ዓመታት አልፈዋል። ኢህአፓ ማንም ራሱን ነጻ አውጪ ብሎ የሰየመ ቡድን የዚያ ሕዝብ ብቸኛ ቀርቶ ሐቀኛ ወኪልም ብሎ በደፈናው ተቀብሎትም አያውቅም። ዛሬ ከሐቅ በተጣላ መንገድ ያን ሰው በላ አረመኔ መንግሥቱ የተባለ ነፍሰ ገዳይና የወንጀል ጭፍሮቹን አገረዳድ ወይም ጀግና ብለው ሊያቀርቡ የተነሱትም ሁሉ የሐሰት ታሪክ እየፈተሉ ናቸው የምንለውም ለዚሁ ነው። መንግሥቱና ጭፍሮቹ ብዙ መቶ ሺህ ዜጋን የጨፈጨፉ አውሬዎች ናቸው። መንግሥቱና ጭፍሮቹ ስንቱን አገር ወዳድ መኮንንና ወታደር ያረዱ አረመኔዎች ናቸው። መንግሥቱና ጭፍሮቹ ባበላሹት ሁኔታ የተነሳ የሀገር አንድነት አፈር በልቷል። መንግሥቱና ጭፍሮቹ የቀይ ሽብር አራማጆችና ስንቱን መቶ ሺህ ወጣት የፈጁ ናቸው። ታዲያ እንዴት በዚህ መንገድ ሀገርን ያደሙና የጎዱ ጉዶች ለሀገር አንድነት ቆሙ ተዋደቁ ይባላል? እንዴትስ ጀግና ሊባሉ ይሞከራል? የወያኔ መንጋፍ ደግሞ በናቅፋ ተረግዞ በደደቢት መጨናገፍ ሲገባው ከተወለደ ጊዜ አንስቶ ኢትዮጵያን አንድነት ሲሰረስርና ሕዝብን በጅምላ ጠላት ብሎ ፈርጆ ስንቱን የትግራይ ወጣት በጥበትና በሕዝብ ጥላቻ ሲነዳና አልፎም ጭላት ሲያደርግ ቆይቶ በአገር ግንጠላውም ገንጥሎልኝ ብሎ ባዕዳንን በመማፀን በታሪክ የመጀመሪያው አገዛዝ ሆኖ አገርን በክልል ሸንሽኖና ሕዝብን በብሔረሰብ ከፋፍሎ እያለ እንዴትስ የኢትዮጵያ መንግሥት ነው ተብሎ በቁም ነገር ለአጋርነትና ለትብብር ይታጫል? ኢያፓ ከተመሰረተ ጀምሮ ለኢትዮጵያና ለሕዝቧ የገባውን ብሔራዊ ቃል ኪዳን ሳያፈርስ ታግሏል። አንዳንዶች ከመጣው አገዛዝ ጋር ሲለጠፉና እስኪባረሩም ሕዝብን ሊበዘብዙ ሲጥሩ ኢያፓ በዚህ ቅሌታቸው አልገባም። ምርጥነትን አቀንቅኖና ሕዝብንም ንቆና ክዶ ለሕዝብ የማይበጁ እርምጃዎችን ሕዝባዊ ብሎ በማጭበርበር ከባለ ነፍጥ ጎን አልተቆለቆለም። ባዕዳን ሲያባብሉትም ካላችሁና ጥቅም ካገኘሁበት ብሎ ሀገርን የሚጎዳ ድርጊትን አልፈጸመም። ለምሳሌ ቤተ እስራኤሎች ወደ እስራኤል ሊጓዙ ሲነሱ በነበረው ኃይልና በቁጥጥሩ ከነበሩ ቦታዎችም የተነሳ ሊያደናቅፍ ወይም እንደ ሌሎቹ ማለትም እንደ ደርግ ወያኔና የኤርትራው ጀብሃ በሕዝብ ሽያጭ ሊሰማራ ሲችል በዚህ ቆሻሻ መንገድ ሲጓዝ አልተገኘም። እንደው ያኔ የደቡብ ሱዳን ስደተኞችን ይዞ ለሱዳን እያስረከበ በየመሽሩዕ ወይም እርሻ በግፍ አላስገደለም። ስደተኞቹን በሰላም ወደ ጎንደር ሸኛቸው እንጂ ቻይናም ከደርግ አብሩ ተባበሩ ስትል ደቡብ የመንም ቢሮአችሁን እዘጋለሁ ከደርግ ካላባራችሁ ሲል ወግዷል እንጂ ለጫናው አልተጎነበተም። የነህርማን ኮሆነንም ግፊት ተቀብሎ ለወያኔ እጁን አልሰጠም። እስቲ ሌሎች የኢትዮጵያን ጥቅም አስቀድመን የባዕዳንን ድለላ ሳንቀበል ቀርተን ክብራችንን ጠብቀን ታገልን ይበሉ። እስቲ ሌሎች የኢትዮጵያን ጥቅም አስቀድመን የባዕዳንን ድለላ ሳንቀበል ቀርተን ክብራችንን ጠብቀን ታገልን ይበሉ። በ1997 ምርጫ ወቅት እንኳን በአሜሪካና እንግሊዝ ክፍት የህዝብን አድማ ያከሸፉት የተቃዋሚ ድርጅት መሪዎች ነን የሚሉት አልነበሩምን? ባለፈው ግንቦትስ የህዝብ ክብር ተጠበቀ ወይስ ህዝብ ለአፍረት ተዳረገ? ታሪክና ሀቅ የኢህአፓን ጽኑ ኢትዮጵያዊነት ያረጋግጣሉ። ታሪክና ሀቅ የደርግን ሆነ የወያኔን በተጨባጭ ጸረ ኢትዮጵያነት ይመሰክራሉ። አንዱ አገዛዝ ኢትዮጵያ ወይም ሞት ቢልም ሞትን ለህዝቧ በገፍ ሰጥቶ ሀገርን አሽመድምዶ ለወያኔ አጋልጦ ፈራርሷል። መሪ ተብየውም ያጤ ቴዎድሮስን መጨረሻ የራሱ ያደርጋል ብለው ፍጹም አማኝ ተከታዮቹ ሲጠብቁት ሸሽቶ ፈርጥቶ ዚምባብዌ ገብቷል። ይህ ታሪከ ብልሹ ደግሞ ቀና ታሪክ ያለው ይመስል ትዝታው እየተባለ መጽሐፍ ሲጻፍለትና ይህም ሲነበብለት እየታዘብን ነው። ሌላው ደግሞ ከተመሰረተ ጀምሮ የግንጠላን መጽሐፍ ሲደግም የቆየነውና በባዕዳን ድጋፍ ለስልጣን ሲበቃም ይህንኑ ዓላማውን ከግብ ለማድረስ እነሆ እስከዛሬ በዘመቻ ላይ ነው። ወያኔ ስልጣን ሲይዝ ኢህአፓ ለሹመት ሲሯሯጥና ጠባቦቹን ሲለማመን አልተገኘም። ዛሬ ተቃዋሚ ነን ከሚሉት ውስጥስ ስንቶቹ በወያኔ ያልቆሸሸ ታሪክ አለን ሊሉ ይችላሉ? ኢህአፓ ወደ ኋላ መለስ ብሎ ሀቅን ለማስፈር የተገደደው የውሸቱ ዘመቻና ጫጫታ በጣም ስለበዛና ዝምታም ውሸትን ሀቅ አድርጎ በመቀበል ደረጃ እንዳይወሰድ በሚል ነው። ኢህአፓ በዋናው ጠላት በወያኔ ላይ በማተኮር ትግሉን አስተባብሮ ለማጠናከር ቢጠርም ቆሻሻ ታሪክ ያላቸው ይህ ቆስላቸው ወይም ያፈሰሱትን የንጹሃን ደም እያስጓራቸው ነጋ ጠባ በኢህአፓ ላይ መዝመቱን ስለመረጡ ወያኔም የሐሰት ጠበኞቹን በብዛት ቀጥሮ በኢህአፓ ላይ ስላስተማራ ሐሰትን ሐሰት ውሸትን ውሸት ማለት የግድ ሆኖ ተገኝቷል። ወንጀለኞችም ከህዝብ ጎራ ለመከላከል ከመመከራቸው በፊት ንስሐ ይግቡ፣ ህዝብን ይቅር በለን ይበሉ ማለቱም የግድ ሆኗል። ይባስ ብለው አንዳንዶቹ ኢህአፓን ራሱን በሽብርና በሌላም ሌላም ሊከሱ መነሳታቸውን መታዘብም ችለናል። ከዋሹ አይቀር ይበላሹ ነው አንዳንዴ። ኢህአፓን በኢትዮጵያዊነት ስሜት ማነስ ሊከሱ የተነሱት ለአገር ሲሉ ምን ትግል አካሂደዋል ብንል መልሱ አሳዛኝ ነው። ኢህአፓ ከጠባቦቹ ጋር ሲፋለም ወይም በቦታው አልነበሩም ወይም ህዝብን እየፈጀ ከነበረው ደርግ ጋር አብረው ሀገርን ሲጎዱ የነበሩ ናቸው። ወያኔም ለስልጣን ሲበቃ ከመቅጽበት የየብሔራቸውን ቡድን መስርተው አለና ለክፍፍል ብለው መሰረፋቸውን ታሪክ መዝግቧል። በአዲስ አበባ በተደረገው የሽግግር ጉባኤ የነበረውን አፋፋሪ ትዕይንት ህዝብ አይቷል። የወያኔ አጎብጓቢ ሆነው ሲጮሁ የነበሩትንም ታዝቧል። ያባ የአገርን ጥቅም ማስቀደሙን ከግንባር ምስረታ አንጻር የወሰዳቸው አቋሞች ምስክር ይሆኑለታል። ከዚያም በፊት ደግሞ ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ይመስረት ብሎ በመታገልና በውሱን ድርጅታዊ ምቾትና ስልጣን ሲል ለአምባገነኖች ደጋፊ ያለመሆኑ የአገርና ህዝብን ጥቅም ለማስቀደሙ በቂ ምስክር ነው። ያባ በቀይ ሽብርና ከዚያም በፊት ነጻር ምጃ በተባለው ሲጨፈጨፍ የፈጅቱ ዋና ቀንቃኝ ከመሆን አልፈው በድርጊትም በየቀበሌው ስንቱን ከፈጅት መይሶኖች ጋርም ቢሆን በትግራይ መሬት በአቲምባ ከሻቢያ ጋር አብሮ ጦርነት በያሰ ላይ በመክፈት የመሪነት ሚና ከተጫወተው የቀድሞ ወያኔ መሪና አዲስ ቡድኑ ጋር የደርግ አባል ከነበር ኮሎኔል ጋር ወዘተ ለአገር ሲል በግንባር ተሳስሮ ለመታገል ሞክሯል። የግንባር ጥረቶችን ሁሉ ኢህአፓ ረድቷል፣ ተባብሯል። አባላቱ ገንዘብም ጊዜም ሰጥተዋል። አገራዊው ትግል የግድ ያለውን መቀበል ግድ ሆኖበት እንጂ የአገርን ጥቅም በማስቀደሙ እንጂ ኢህአፓ ከእነዚህ አይነቶቹ ጋር ጎን መሰለፍን የሚመርጥ አልነበረም። ሐቁ ይኮኖ ሳለ ኢህአፓ ህብረትን የማይፈልግ ወይም የሚመሰረትን ትስስር ካልወደደ የሚያፈርስ ነው ብለው የሚዋሹ አሉ። በመጀመሪያ ደረጃ ኢህአፓ ስለጠላውና ስለተቃወመው ብቻ የሚፈርስ ስብስብ ድሮውንም መሰረቱ የላላ ነበር ማለት ነው። በሻቢያ አጋፋሪነትና በኦነግ የበላይነት አላዋቂ የውጭ አገር የያኔ ቅንጅት መሪዎችን በማደናገር በሆላንድ ተቋቋመ የተባለውን ትብብር ለነጻነትና ለዲሞክራሲ የተባለ ስብስብን በወቅቱ ኢህአፓ አባል ሆኖ በነበረበት ህብረት ማለትም ኢዲሃህ ተቃውሞት እንደነበር የሚታወቅ ነው። ትብብሩ ለኢትዮጵያ የማይበጅ ግን ለእንገንጠል ባዮች የሚበጅ በመሆኑ ማለት ነው። በስሙ ውስጥ እንኳን የኢትዮጵያ ማለትን መቀበል የተቃወመ ስምስብ ነበርናም ከመወለዱ ተጨናግፏል። ያዘነለትና ከል የለበሰለትም ብዙ ዜጋ አልነበረም። ሐቁ ይህ እንጂ ምላተ ህዝቡ አቅፎታል ይባልለት የነበረውን ትብብር ኤኤፍዲ ኢህአፓ ስለጠላው ብቻ አልፈረሰም። ጠባቦች ገና ሲመሰረቱ ጀምሮ የህዝባችን ብቸኛ ወኪልና ተጠሪ ነን ማለት ይወዳሉና በዚሁ ውሸታቸውና ቅዠታቸው ኢህአፓ አጃቢያቸው መሆንን መርጦ አያውቅም። ወያኔም ኢህአሰ ከትግራይ ይውጣልኝ ሲልም ራሱን ብቸኛ የትግራይ ህዝብ ተጠሪ ብሎ ሰይሞ ነው። ዛሬ ኢህአፓን በጠረ ትግሬነት ሊከሱ የተነሱትም የወያኔ ገደል ማሚቶች ሁሉ በመሰረቱ ወያኔን የተቃወመ ወይም የተቸ ሁሉ ትግሬን ሁሉ የጠላ ነው የሚለውን የሐሰት መልእክት ለማስተላለፍ የሚለፉ ናቸው። ኢህአፓ ጠረ ትግሬ ለመሆን የሚችልበት ምንም ሁኔታ እንደሌለ ግን የትግራይ ህዝብም በቅድሚያ ያውቃል። ኢህአፓ ኢትዮጵያዊ አይደለንም የሚል መርሃ ግብር ካላቸው ጋር ግንባር ብሎ ጊዜ ሊያጠፋም ሆነ ውዥንብር ሊፈጥር መቼም ፈልጎ አያውቅም። ካለፈበት ተመክሮም በመነሳት ህብረት ህልውና ባላቸውና ካላቸው ድርጅቶች ጋር እንጂ ሶስት አራት አባሎች ካላቸው የስሙላ ቡድኖች ጋር ከሆነ ፋይዳ የለውም ሲል አቋሙን ግልጽ አድርጓል። ይህን ማለቱን ህብረትን መቃወም ወይም መጥላት ሳይሆን ፍሬ ያለው ህብረትን መመስረት የሚቻለው ከዚህ በፊት ተመክሮ ባልተቀመ መንገድ ሳይሆን ከስህተትና ድክመት ተምሮ በአዲስና በተሻለ መንገድ ህብረትን ለመገንባት በመጣር ነው ብሎ ስለሚያምን ብቻ ነው። አገሩን የሚያፈቅርና ሰብዕናውን የሚያከብር ህዝብ ታሪኩን መንከባከብ አለበት። አገርን ካለፈው ትውልድ የተረከበው በተከፈለ ውድ መስዋዕትነት ነውና አገሩን ማስከበርና መጠበቅ የተረካቢው ትውልድ ኃላፊነትና ግዴታ ይሆናል። ታሪክን መርሳት አርበኞችንና ጀግኖችን ረስቶ ባንዳና ቡከኑን ጀግናና ነጻ አውጪ ብሎ ማቀፍ ሊደረግ ቀርቶ ሊታሰብም የሚገባው አይደለም። ያባና ያ ትውልድ ታሪክ የጣለባቸውን ግዳጅ በድፍረት ተቀብለው ሊወጡ ሞክረዋል። ሙከራቸውን በነበረው ሁኔታና በነበራቸው እይታና እምነት መሰረት መሆኑንም የሚጠበቅ መሆን ነበረበት። አገራቸው ኢትዮጵያ የምትበለጽግበትን መንገድ በመሻትና የጭቆና ስርዓትንም ለማስወገድ በመመኘት በተቃውሞ ጎዳና ሲጓዙ ይህ ክርስቲያናቸው የሚያመጣባቸውን መከራና ስቃይ በተመለከተ ግንዛቤ ያጡ አልነበሩም። የትግሉ ነው ሕይወቴ በሚል መንፈስ ታገሉ እንጂ ዛሬ እነዚህን ጀግኖች በማወደስና በመዘከር ፈንታ ተጭቆናና ጠቋኞች ጋር ሲተሻሹ የነበሩ ተመልሰው ሊከሱ ሊሆን እጅሏቸው ሲነሱ ማየቱና ማዳመጡ መቼም ህሊናን ይሰቀጥጣል። ሀገር ግዑዝ አይደለችም። ደግመን ደጋግመን እንዳልነው ሀገር ማለት ህዝብ ነው፣ ቅርስ ነው፣ ታሪክ ነው። ሰንደቅ ዓላማ እያውለበለቡ አገር ኢትዮጵያ እያሉ መስፈንና መጨፈር ሀገርን መውደድን አይገልጽም። ሀገርን መውደድ ማለት ለህዝብ ሲሉ መታገልን፣ መስዋዕትን ማስቀደም ማለት ነው።
ኢያፓ በወቅቱ ከሌሎች የተለየው ለአገሩ ሊሰዋ ዝግጁና ሞታይፈሬ ሆኖ በትግሉ ሜዳም ደሙን ለአገሩ በማፍሰሱ ነው። ታዲያ ማን ነው ዛሬ የኢያፓን ኢትዮጵያዊ ራዕይና ጀግንነት ሊጻረር የሞራል ብቃት ያለው? አጼ ኃይለ ሥላሴ አገር ጥለው ሲሸሹና አርበኞች የጣሊያን ጦርን በቆራጥነት ሲጋፈጡ ከትግሉ ሸሽተው የሄዱ ብዙዎቹ ከአጼውና ከእንግሊዝ ጦር ጋር ተመልሰው ለስልጣን ሲበቁ የታገሉት እነ በላይ ዘለቀ ሲሰቀሉና ሌሎችም ሲገለሉ የተጻፈው ታሪክ አሳፋሪ ሆኖ ቀጥሏል። ባንዳ ሲሾም የታገለው ሲጠቃ ማየቱ በስቶ ኢትዮጵያ አገሬ ሞኝ ነሽ ተላላ የሞተልሽ ቀርቶ የገደለሽ በላም ተብሏል። ይህ ምጸት ዛሬም ቀጥሎ የታገለውን ትውልድ እያወገዙና በኢሕአፓም ላይ ውሸትን እያሰራጩ የትናንት ነፍሰ ገዳዮችና አገርን ከቶም ያልጠቀሙ ጉዶች መድረኩን እያጨናነቁና ባንዳ ለባንዳም ጀግና እየተባባሉ ታሪክን ሊከልሱ ሲፍጨረጨሩ እያየን ነው። ውሸት እስከ መቼ? ኢትዮጵያ ዛሬ የምትፈልጋቸው ልጆች ሰንደቅ ዓላማ እያውለበለቡ አገሬ አገሬ የሚሏትን ሳይሆን ሰንደቋን በልባቸው ተክለው ሕይወታቸውን ሊለግሱላት የተነሱትን የሐቅ ታጋዮችና ጀግኖች ነው። ፍቅር ፍቅር ብለው ከጠላቷም ጋር ሳይቀር መተቃቀፍን የሚሰብኩትን ሳይሆን በጠላቷ ላይ መራራ ትግልን የሚያደራጁትንና የሚዋደቁላትን ነው። ዛሬ ኢትዮጵያ ህልውናዋ በከሃዲው የመለስ ዜናዊ ቡድን ለአደጋ ተጋልጦ ባለበት የትግልንና የመሥዋዕትነትን ታሪክ መዘከርና ለአዲስ ትውልድ ማስጨበጥ እንጂ ለአገር የሞቱትን በመቦጫጨቅ እና ገዳዮችና ከሃዲዎችን ሽብርተኞችንና ፈርጣጮችን ለማሞገስ የተሰማሩትን ከቶም አትፈልጋቸውም። አገርን በማዋረድና በመጉዳትማ ወያኔ ራሱ ይበቃ አይደል? ስለዚህም ውሸቱ ያብቃ። አገርን አሳልፎ ለካዲዎች መስጠቱ ያብቃ። መፍራት መራድ ያክትም። የጀግና አርበኞች ቆራጥነትን እንላበስ። የትግሉ ነው ሕይወቴን ጀግና ትውልድ ሰንደቅ እናውለብልብ። እውነቱ ተነግሮ ባላበቃበት አገር ለምንስ ይዋሻል? እስከ መቼስ ይዋሻል?